ሰላም ጤና ይስጥልኝ እንደምን አመሻችሁ ዛሬ የማክሰኞ መስከረም 2014 ዓ.ም ተንደስ የጋቢና ዘይ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ ለምሽቱ ከያዝነላችሁ ዝግጅቶች መካከል ጥቂቶቹ እናስተዋውቃችሁ በዩናይትድ ስቴትስ መንግስት የሚዘጋጀውና 10 ዓመታትን ያስቆጠረው በምህጻረ ቃሉ ያሊ ተብሎ የሚጠራው የአፍሪካ ወጣት መሪዎች ልምድ የመለዋወጫ መድረክ በመቶዎች የሚቆጠሩ ኢትዮጵያውያን እስከዛሬ ድረስ ተሳትፈዋል በእነዚህ ዓመታት ውስጥ የያሊ ተሳታፊ የነበሩ ወጣቶች ለሀገራቸው ምን አደረጉ?
በውሳኔ አሰጣጥ ላይ በመሰራቸው ስራዎች ላይ እንዴት ያምሙስ ነው ውሳኔ የሚሰራው ስራ በርካታ ሰዎችን ፖዚቲቭሊ ተጽዕኖ ሊፈጥር እንደሚችል ተመረበታለው
በተለያዩ አመታት በዚህ በያሊ መርሃ ግብር ላይ ተሳታፊ ወጣቶች ሆኑ ወጣቶችን ይዘን ዘለግ ያለ ዘገባ የምናስደምጣችሁ ይሆናል። በሌላ በኩል በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰር በኒውዮርክ የድንገተኛ ሕክምና ክፍል ሐኪም እንዲሁም የኢትዮጵያ የጤና ጥበቃ ሚኒስቴር አማካሪ የሆኑትን ዶክተር ጽዮን ፍሬው ጋር በትላንትናው ምሽት በኮቪድ-19 ዙሪያ የጀመርነውን ውይይት የምንቀጥል ይሆናል።
ከአንድ ሺህ ሰው ቢከፋ ምናልባት አንድ ሰው ላይ ጉዳት ያደርስ ይችላል። ይህን ደግሞ አሜን ብሎ መቀበል ይሻላል። ምክንያቱም አንድ ሺህ ሰው ቢያዝ ኖሮ ክትባቱ ከዛ በላይ ሰው ነበር የሚሆነው።
አዲሱ ዴልታ የተሰኘው የኮቪድ-19 ዝርያ ሀገር ውስጥ መግባቱን ተከትሎ ትምህርት ቤቶች ሲከፈቱ ምን ቢደረግ ይሻላል በሚለው ዙሪያ የሚሉን አለ። ስፖርትና የሙዚቃም ዝግጅት ይኖረናል። አብራችሁን እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ ብርሃን ሀበሉ በቅንብሩ እንዲሁም ስመኝሽ የቆየ በዜናዎች ነን። አሁን ወደ ዜናዎች እንሻገር።
አመሰግናለሁ ኤደን። አምነስቲ በኒጀር ህጻናት እየተገደሉ ለጦርነት እየተመለመሉ ነው ሲል ሪፖርት አውጥቷል። የኒጀር አዋሳኝ በሆኑ የማሊና ቡርኪና ፋሶ ድንበር አካባቢ ቁጥራቸው እጅግ የበዛ ህጻናት እየተገደሉ ወይም ለውትድርና እየተመለመሉ መሆኑንም አምነስቲ ኢንተርናሽናል ትላንት ባወጣው ጥናታዊ ሪፖርት አስታውቋል። ሪፖርቱ ቲላቤሪ በተባለው የኒጀር ግዛት ጠቅላላ ትውልድ እንዳለ በሞትና በጥፋት የተከበበ ነው ሲልም ገልጿል። አምነስቲ በዚህ በ2021 ዓመት ብቻ 60 ህጻናት መገደላቸውን ባለ 51 ገጽ በሆነው ሪፖርቱ ያመለከተ ሲሆን ካለፈው ዓመት ወዲህ በተካሄዱ ግጭቶች ብቻ 544 ሰላማዊ ሰዎች መገደላቸውንም ጠቅሷል። የአምነስቲ የቀውስ ምላሽ ምክትል ዳይሬክተር ማት ዌልስም ታጣቂ ቡድኖች ትምህርት ቤቶችና የመጠበቂያ ክምችት ስፍራዎችን በተከታታይ እያጠቁ ህጻናትን ለመልመላ ኢላማ እያደረጉ ነው ብለዋል። አምነስቲ ለዚህ ተጠያቂ ያደረጋቸው በአካባቢው የሚንቀሳቀሱትን የታላቁ ሰሃራ አይሲስ እና ከአልቃይዳ ጋር ግንኙነት አላቸው የተባሉትን ጃማት ነርሳት አልኢስላም ወልሙስሊሚ የተባሉትን ድርጅቶች ነው። በሳውዲ አረቢያ የእርዳታ አገልግሎት ሰራተኛ በነበረው አብዱራህማን አልሳድሃን ላይ ተፈጽሟል የተባለው የማሰቃየት ተግባር በእጅጉ ያሳሰባቸው መሆኑን የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ እሁድለት በትዊተር ገጻቸው ባስተላለፉት መልእክት አስታውቀዋል። ፔሎሲ በመልእክታቸው የይግባኝ ችሎቱን ሂደትም ሆነ የሳውዲ አረቢያን የሰብአዊ መብቶች ጥሰት ምክር ቤቱ በቅርበት ይከታተላል ብለዋል። አብዱራህማን እንደ አውሮፓ አቆጣጠር መጋቢት 2018 በሳውዲ ባለስልጣናት ትዕዛዝ የታሰረ ሲሆን የ20 አመታት እስራትና የ20 አመታት የጉዞ ማዕቀብ የተፈረደበት መሆኑን እንደ አውሮፓ አቆጣጠር ሚያዝያ 6 የወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መግለጫ አስታውቋል። መቀመጫውን በጄኔቭ ያደረገና መና የተባለው የሰብአዊ መብት ተሟጋች ቡድን ባለፈው ሚያዝያ ባወጣው መግለጫ አልሳድሃን የተከሰሰው ሁለት ምጸታዊ ይዘት ያላቸውን የትዊተር አካውንት ይመራል፣ አይሲስ ከተባለው የሽብርተኞች ቡድንን ይደግፋል፣ የሚያስተላልፋቸው መልእክቶች የህዝብና ሃይማኖታዊ ፍርሃትና እሴቶችን የሚቃወሙ ናቸው በሚል ነው። አልሳድሃን የግርፋትና በኤሌክትሪክ ንዝረት ማሰቃየት የተካሄደበት እንዲሁም በድብደባ ስብራት የደረሰበት መሆኑን ተመልክቷል። በልዑል መሐመድ ቢን አልሳማን የምትመራው ሳውዲ አረቢያ በበርካታ የሰብአዊ መብቶች ጥሰት የምትጠቀስ አገር መሆኗም በዘገባው ተጠቅሷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ከኮንግረስ ፊት ቀርበው በአሜሪካ ታሪክ ውስጥ ረጅም ጊዜ በቆየውና 210 ዓመታትን ባስቆጠረው በአፍጋኒስታኑ ጦርነት የዩናይትድ ስቴትስ ወታደሮች በተረባበሸ ሁኔታ ከሀገር መልቀቅን በተመለከተ ምስክርነታቸውን ሰጥተዋል። የተቃዋሚ ህግ አውጪዎችና አንዳንድ የጆ ባይደን የሥራ ባልደረባ የሆኑ ዲሞክራቶች ባይደን አሜሪካውያን ዜጎችን እንዲሁም የዩናይትድ ስቴትስ ወታደሮች በትርጉምና በመከር ሲያግዙ የነበሩ አፍጋኒስታውያንን ያሰጡበትን መንገድ በተመለከተ ትችት አቀረበዋል። በዩናይትድ ስቴትስ የተደረጉ ብሔራዊ የድምጽ ማሳባሰቦች ባይደን ዘላለማዊ ጦርነት ብለው የጠሩትን የአፍጋኒስታኑን ጦርነት በማስቆማቸው ሰፊ የሆነ ድጋፍ ቢኖራቸውም አወጣጡን ግን አይደግፉትም። የዩናይትድ ስቴትስ ዋና ዲፕሎማት የሆኑት ብሊንከን ባለፈው አመት ሚያዝያ ወር ላይ ፕሬዝዳንት ጆ ባይደን ከርሳቸው ቀድሞ የነበሩት ፕሬዝዳንት ዶናልድ ትራምፕ አሜሪካ ከአፍጋኒስታን ጦሯን ታስወጣለች ሲሉ የገቡትን ቃል እንደሚያከብሩ ሐሳባቸውን ካስተዋወቁ በኋላ ዩናይትድ ስቴትስ ወዲያውኑ ለምን ጦሯን አላስወጣችም የሚለውን ጨምሮ ሌሎች ጠንካራ ጥያቄዎችን ያስተናገዱ ሲሆን ብሊንከን የመንግስታቸውን አቋም ደግፈው ተከራክረዋል። አድማጮች ለሰዓቱ ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስምንሽ ቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
የሸቆየን ለዜናዎቹ እናመሰግናለን። የካፒና ቤ የማስተኞ መስከረም 4/2014 ዓ.ም መሰናዶ ይቀጥላል። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። የአፍሪካ ወጣቶች በአህጉሩቱ ወቅታዊ ራስ ምታት የሆኑትን እንደ ኮቪድ-19 የአየር ንብረት ለውጥ ስር የሰደዱ ግጭቶችና ድንበር ተሻጋሪ ቀውሶችን የመፍታት አቅም እንዲኖራቸው ከአመራር ብቃት ጀምሮ በስራ ፈጠራ በዘላቂ ልማትን በመፍጠርና ማህበረሰብን በማስተባበር ስልጠናና የልምድ ልውውጥ የሚያዘጋጀው ያንግ አፍሪካን ሊደርስ ኢኒሺየቲቭ ወይም በምህጻረ ቃሉ ያሊ ተብሎ የሚጠራው የአፍሪካ ወጣት መሪዎች የትስስር መድረክ 10 ዓመታትን አስቆጥሯል። በእነዚህ አመታት ውስጥ ያሊ ተሳታፊ የሆኑ ወጣቶች በማህበረሰባቸው ውስጥ ምን ለውጥ አመጡ ስትል ስመኝሽ ቆየ የፕሮግራሙ ተሳታፊ የሆኑ ወጣቶችና በኢትዮጵያ በአዲስ አበባ የአሜሪካን ኤምባሲን አነጋግራ ተከታዩን ዘገባ አጠናቅራለች።
የያሊ ተሳታፊ ሆኜ ፕሮግራሙን ስቀላቀል ኢትዮጵያዊ ነበርኩ ስጨርስ ግን አፍሪካዊ ሆኜ ነው ይላል። የአሜሪካ የውጭ ጉዳይ ሚኒስትር በየአመቱ ለወጣት የአፍሪካ መሪዎች የሚያዘጋጀው የልምድ መለዋወጫ መድረክ ላይ በመጪው የፈረንጆቹ 2022 ዓ.ም ምረት መሳተፍ የሚፈልጉ ወጣቶች እንዲያመለክቱ ባወጣው ማስታወቂያ በፕሮግራሙ ተሳትፈው ካለፉ ወጣቶች የተሰጠ የምስክርነት ቃል ነው። ያሊ ተብሎ የሚጠራው ይህ መድረክ ከተመሰረተ 10 ዓመት አለፈው። በእነዚህ ጊዜያት ከ700,000 በላይ ወጣት አፍሪካውያን በኢንተርኔት አማካኝነት ብቻ በሚከናወነውና ማንም ወጣት በአባልነት መሳተፍ በሚችልበት መድረክ ላይ ሲሳተፉ ከ20,000 በላይ ወጣቶች ደግሞ በአህጉሩ በሚገኙ የተለያዩ ቀጠናዎች በሚካሄድ የእርስ በርስ ልምድ መለዋወጫ መድረክ እንዲሁም ከ500 በላይ ማንዴላ ተብሎ በሚጠራው በአሜሪካን የሚዘጋጅ የልምድ ልውውጥ ላይ ተሳትፈዋል። ከነዚህ መካከል በ2011 ዓመተ ምህረት ከኢትዮጵያ ተመርጣ በናይሮቢ ያመራረነት ስልጠና የወሰደችው የ31 ዓመቷ ወጣት ሜላት ወርቅ ጥበቡ አንዷ ናት። በአዲስ አበባ ዩኒቨርሲቲ ሜዲካል ላቦራቶሪ ሳይንስ መምህርና በፓቶባዮሎጂ የትምህርት ክፍል በተላላፊ በሽታዎች ዙሪያ የዶክትሬት ትምህርቷን እየተከታተለች የምትገኘው ሜላት በተለይ ራስን በአግባቡ መግለጽና ትምህርትን እንዴት ወደ ማህበረሰብ አውርዶ ለውጥ ማምጣት ይቻላል የሚለውን ልምድ እንዳገኘች ትገልጻለች።
አሰ ሪሰርቸር አሰ ሳይንቲስት አንድ ፕሮብለምን ከአይደንቲፋይ ማድረግ እንዳለብኝ እና እንዴት ለዛ ፕሮብለም ኢዚሊ ሶሉሽን መፈለግ እንዴት ይችላል ያንን ሶሉሽን እንዴት ቴስት አድርጓለው ዊዝን ዘ ኮሚኒቲ እንዴት ፊድባክ ቀበላለው ዳዘ ሊደር ዲሶራሲ ማኔጅ ማድረግ ያለብኝ የሚሉትን ነገር ተምሬያለሁ። ግሎባል ሊደርሺፕ ላይ ሪሶርስ ማኔጅመንት ላይ ኦል ዘ ቲንግስ እና ማይ አስፓይሬሽን ኢዝ ቱ ወርክ ፎር ዘ WHO ዋን ዴይ ኤጁኬሽን ሴክተር ላይም ሄልዝ ሴክተር ላይም ሳይመልታኒስሊ እየሰራሁ ያለው ሰው ነኝ እና ያንን እንዴት ነው ሃርነስ ማድረግ እንዳለብኝ ፖሊሲ ሜኪንግ ላይ እንዴት really truly community benefiting matter solution and this magnet and damage na leadership skill chain and this cultivate mark and dadlabbing and this share mark and dadlabbing attitude hula ne yetekayero confidence build done self esteem amara it was a life changing experience for me.
ሜላት በስድስት ሳምንት የናይሮቢ ቆይቷ የሰበሰበቻቸውን እነዚህን ዕውቀቶች ይዛ ቁጭ አላለችም። ከአሜሪካ ኤምባሲ ባገኘችው ድጋፍ የሌሎች ሴቶችን አቅም የሚደግፍና የሚያነጽ ፕሮግራም በመጀመር በጾታ ግንኙነት የአይምሮ ጤናና ስነ ተዋልዶ ዙሪያ ከማስተማር በተጨማሪ በበርካታ ዓለም አቀፍ ድርጅቶች ውስጥ በበጎ ፈቃደኝነት ታገለግላለች።
ግራስሩት ላይ መስራቴ ትምህርቴ እንዳለ ሆኖ ትምህርቴ ላይ ደግሞ እንዴት ኢፌክቲቭ መሆን እንዳለብኝ እስራኤል ላይም እንዴት ኮሚኒኬት ማድረግ እንዳለብኝ ከተማሪዎቼ ጋር ቤተር የሆነ ኮሚኒኬሽን ስኪል እንዲኖረኝ አርጎኛል። እንዴት ባስተምራቸው ይገባቸዋል፣ ምን አይነት እንትኖችን ብጠቀም ይገባቸዋል የሚለውን ነገር ከያኔ ኤክስፒሪየንስ የወሰድኩት ነገር ነውና ክላስ ደግሞ አስ አ ቮለንቲር ብዙ ኦርጋናይዜሽንስ ጆይን አድርጌ ሰክሰስፉሊ ሰርቭ እያደረኩ ያለሁበት ሲቹዌሽን ነው ያለውና ከዛው ያሊ አይ ሃቭ አ ፕላትፎርም አይ ሃቭ አ ቮይስ አይ ሃቭ አ ወርክ ኤቲክ እና ዲተርሚኔሽን ቱ ፐርሱ ማይ ጎልስ።
ልክ እንደሚላት እስካሁን ማንዴላ በተሰኘው የያሊ ቅርንጫፍ ብቻ ከ240 በላይ ኢትዮጵያውያን እንደተሳተፉ የሚያስረዱት በአሜሪካ ኤምባሲ የህዝብ ግንኙነት ኃላፊ ሩት አን ስቲቨንስ ክሊትስ ያሊ ሲመሰረት አላማው እንደ ሜላት አይነት ለማህበረሰባቸው ትልልቅ ፍራ የሚሰሩ ወጣቶችን መፍጠር እንደነበር ይገልጻሉ።
በያሊ ፕሮግራም ላይ ለመካፈል የሚያመለክቱ ወጣቶች በማህበረሰባቸው ውስጥ ለውጥ ለማምጣት የሚጥሩ ወጣቶች ናቸው። እነዚህ ወጣቶች በያሊ በመሳተፋቸው በየማህበረሰባቸው ልዩነት መፍጠር የሚያስችላቸው አቅም መፍጠር እንዲችሉ በማገዝ ተጽዕኖ ፈጥሯል። የያሊ ማላማ ይሄ ነበር። ከምንም ነገር በላይ ተሳታፊዎቻችን ባገኙቸው ውጤቶች እንኮራለን።
ከ10 አመት በፊት ያሊ ሲጀመር አፍሪካን ይፈትኑ የነበሩ ጉዳዮች ዛሬ መልካቸው ለውጣዋል ወይም ከነበሩበት እጅግ ሰፍተዋል። በአሁን ወቅት ዓለምን ከሚፈትነው የኮቪድ-19 ወረርሽኝ አንስቶ የአየር ንብረት ለውጥ፣ የኮምፒውተር ሰርጎ ገብነት እንዲሁም ስር የሰደደ ግጭትና መልኩን የሚቀያይረው የስደት ፈተና የወደፊት ሀገር ተረካቢ የሆኑ የአፍሪካ ወጣቶች ፈተና ናቸው። ስቲቨን ክሊት ስታዲያ ያሊ የአፍሪካ ወጣቶችን ለነዚህና ወደፊትም ለሚመጡ ፈተናዎች ያዘጋጃቸዋል ይላሉ።
But what we're hoping is that we are providing young leaders with the skills that are necessary.
እናሎቃስመሮቹ የምናስጨብጣቸው ወቀት አንድ አሁን ያለ ችግርን ብቻ እንዲፈታ ሳይሆን በየትኛውም ወቅት ፈተና ሆኖ የሚመጣን ማንኛውንም ችግር መፍታት የሚችልና ማህበረሰብን መገንባት የሚችል እንዲሆን ነው። ያንን ለውጥ ደግሞ እያየን ነው። ለምሳሌ ቀደም ሲል በስራ ፈጠራ ላይ ያተኩሩ የነበረ በአሁን ወቅት ለውጥ ማምጣት ወደሚችሉ ዘላቂ ልማቶች፣ ዘላቂ ኃይልና ሌሎች ከልማት ጋር የተያያዙ ለአፍሪካ ፈተና የሆኑ ችግሮች ላይ ሲያተኩሩ አይተናል። በዚህ ፕሮግራም በመካፈላቸው ያየነው ትልቁ ውጤት ውሳኔን በልበ ሙሉነት መስጠት መቻል ነው።
ከሁለት አመት በፊት በማንዴላ ዘርፍ የያሊ ተሳታፊ ነበርውና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህር እንዲሁም የፕሬዝዳንት ጽፈት ቤት ስራ አስኪያጅ ሆነው ዶክተር ዳንኤል ተሰማ በዚህ ሐሳብ ይስማማል። ዶክተር ዳንኤል ከያሊ ያገኘውን ስልጠናና ከሌሎች ተሳታፊዎች የቀሰመውን ልምድ እንዲህ ይገልጻዋል።
በውሳኔ አሰጣጥ ላይ በመሰራቸው ስራዎች ላይ እንዴት ያምሽ ነው ውሳኔ የሚሰራው ስራ በርካታ ሰዎችን ፖስቲቭሊ ተጽዕኖ ሊፈጥር እንደሚችል ተመረበታለው። እንደው ዝም ብሎ ሳይሆን በተረጋጋ መንፈስ ነገሮችን ከተለያዩ አንግሎች መመልከት እንዴት እንደምችል ከመወሰኔ ከመፍረዴ በፊት ነገሮችን እንድመለከት በርካታ ወነቶችን እንድፈትሽ ቢሮዬን በተሻለ ሁኔታ እንድመራ የቢሮዬ ተገልጋዮችን በተሻለ ሁኔታ እንዳገለግል ግዞኛል ብዬ ነው ማስበው።
ወጣቶች በያሊ ፕሮግራሞች በመሳተፍ ከሚያገኙት የልምድ ልውውጥ ባሻገር አዳዲስ ፕሮጀክቶችን ለሚሰሩ ወጣቶች ማበረታቻ የገንዘብ ድጋፍም ይሰጣል። በዚህ ተጠቃሚ ከሆኑት መካከለም ዶክተርስ ኢን አክሽን የተሰኘ ድርጅት መስራች የሆነው ዶክተር ስራፌል ማቴዎስ እና በዚህ አመት ኮቪድ-19 ያስከተለውን ማህበራዊ የስነ ልቦናና ኢኮኖሚ ምላሽ ምላሽ ለማጥናት ድጋፍ የተደረገላቸው ዶክተር ዳንኤል ተሰማና መሳይ ባረከው በስኬታማነታቸው ተጠቃሽ ናቸው።
In addition to the online course content, it encourages
በድረገጽ ላይ ከሚሰጡት ምርቶች በተጨማሪ ስልጠናውን የጨረሱ የትንስስሩ አባላት በየአካባቢያቸው በመሄድ የተማሩትን እንዲያስተምሩ ወይም ቢያንስ በሰለጠኑበት ጉዳይ ዙሪያ ፍላጎት ያለውን አንድ ወጣት መምራት እንዲችሉ እናበረታታቸዋለን።
በተለያዩ የአፍሪካ ሀገራት ወይም በአሜሪካን ሀገር ዋሽንግተን ዲሲ በአካል በመገኘት ይካሄዱ የነበሩት የፕሮግራሙ ሂደቶች አሁን በኮሮና ቫይረስ ወረርሽኝ ምክንያት በድረገጽ ላይ እንዲካሄዱ ሆነዋል። ይሄ በተለይ የያሊ ተሳታፊዎች በዋናነት ከፕሮግራሙ እንዳገኙት የሚገልጹትን በተሳታፊዎች መካከል የሚኖር አብሮነትን እንደሚቀንሰው ዳንኤል ይገምታል።
ኦንላይን በመካፈላቸው በቨርቹሊ ሄ ትሬኒንግ በመሰጠቱ የሚያገኙት ነገር ይኖራል። ነገር ግን በአካል የበለጠ ደግሞ ቢሆኑ ከተለያየ የአፍሪካ ሀገራቶች ወክለው የመጡ ተሳታፊዎችን የማግኘት በአሜሪካ ትልልቅ ልምድ ያላቸው ሰዎችን በፕሮግራሙ ላይ በማግኘታቸው የሚማሩት ከሳይት ቪዚት የሚማሩት ባህል ግንኙነት የሚማሩት ነገሮች ሁሉ ስላሉ በአንጻራዊ በአካል ፕሮግራሙ ሲሆን ይገኝ የሚችለው ነገር በተወሰነ መልኩ ከፍ ይላል።
ያሊ በበይነ መረብ ላይ መካሄዱ ምን አጎደለ ስንል ስቲቨን ክሊትዝንም ለጠየቅናቸው ጥያቄ ሲመልሱ የወሰደው ያመጣው ምድል አለ ይላሉ።
This has been a real challenge for us for a number of different reasons.
በተለይ የኢንተርኔት አገልግሎት በኢትዮጵያም ሆነ በሌሎች የአፍሪካ ሀገራት አስተማማኝ ያለመሆን ችግር በጣም አስቸጋሪ እንዲሆን አድርጎታል። በአካል ፊት ለፊት አለመታየትም በራሱ የሚያሳጣው ነገር አለ።
There are some opportunities that virtual programming allows.
ያመጣቸው ድሎችም አሉ። ለምሳሌ እንደ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር፣ የውጭ ጉዳይ ሚኒስቴር ባለስልጣናትና የዩኤስአይዲ ተወካዮች አይነት ባለስልጣናት ከተሳታፊዎቻችን ጋር በድረገጽ አማካኝነት መገናኘት ይችላሉ። በአካል ቢሆን እነዚህ ሰዎች ጊዜ አግኝተው መገኘት አይችሉም ነበር።
ዘንድሮ ያሊን በመወከል በማንዴላ ፌሎሺፕ የተካፈሉ 35 ኢትዮጵያውያን ፕሮግራማቸውን በኢንተርኔት ላይ ተከታትለው አጠናቀዋል። በቀጣይ አመት በአካል እንዲሆን የታሰበው ቅድም መዛመቱን በቀጠለው ወረርሽኝ ምክንያት ባይሳካም ያሊ የፈጠረው የተስስር መድረክን ጠንካራ መሪዎችን በመፍጠር የማህበረሰቡን ህይወት ለመቀየር መስራቱን ይቀጥላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኦኤ የማክሰኞ ምሽት መሰናዶን ነው። ወደ ተከታዩ ዘገባ እንለፍ። በኢትዮጵያ ሶስተኛው ዙር የኮቪድ ግርሻ መጀመሩ እንዲሁም በስርጭት መጠኑ ከፍተኛ የሆነው ዴልታ የተሰኘው የኮቪድ-19 ዝርያ መግባቱ ስጋትን አጭሯል። በተለይም ይሄ ቫይረስ በልዩ ሁኔታ ህጻናትን የሚያጠቃ መሆኑ ደግሞ ከትምህርት ቤቶች መከፈት ጋር ተያይዞ ጥንቃቄ ሊደረግበት የሚገባ ጉዳይ ነው። በነዚህና በሌሎች ኮቪድ-19ን በሚመለከቱ ርዕሶች ዙሪያ በትላንትናው ምሽት በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰር በኒውዮርክ የድንገተኛ ክፍል ሐኪም እንዲሁም ደግሞ በኢትዮጵያ የጤና ሚኒስቴር አማካሪ የሆኑት ዶክተር ጽዮን ፍሬውን አነጋግሬያቸው ነበር። ቆይታችን የሁለተኛው ክፍል ቆይታችን ዛሬ ምሽት ይቀጥላል። ዶክተር ጽዮን ከክትባት ጋር ተያይዞ ስለሚነሱ ጥርጣሬዎችና ለነገነዘባቸው ስለሚገቡ ጉዳዮች ከሚያብራሩበት ይጀምራል።
እንግዲህ አይቲም በዚህ ሰዓት ላይ ኢትዮጵያ ውስጥ ያሉት ሶስቱም ሁሉ ቫክሲኖች አቬለብል የሆኑት በደብሊውኤችኦ አፕሮቭድ ናቸው እና ሶስቱም ደብሊውኤችኦ አፕሮቭድ ያደረጋቸው ቫክሲኖች በኢትዮጵያ ውስጥ አቬለብል ናቸው። እነኚህን ክትባቶች በዚህ ሰዓት ሰው ያለመውሰድ ማንገራገር በተለያዩ ከሚመጡት የግስ ኢንፎርሜሽን እና ሰው መረጃውን ከየት እንደሚያገኝ በደንብ ማጣራት አለበት መስሎኝ ሰው ትንሽ ያንገራግረው የተሳሳተ መረጃ በማግኘት ነው። ይሄም የሚሆነው በዚህ ሰዓት ላይ ሶሻል ሚዲያ ያለ ሰው በጣም ብዙ አክሰስ አለ ፎር ኢንፎርሜሽን ማን ወነተኛ ማን ሐሰት አይነት ኢንፎርሜሽን ደምሰት አይታወቅ። ስለዚህ ማጣራት አለብን ነው ብለው ሁላችን ማን እንደተሰብን ስለከረም ራሴን ለማነባቸው ነገሮች ማን ነገር የጻፈው ቴክኒክ መጠነው ነገር ሁሌ ማጣራት አለብን። ሁሉም ሰው እንግዲህ እንዲያውቀው እኔም በተማርኩት በመሰራበትም ስለ ይሄንኛ ቫክሲን አዲስ ነው ስለዚህ ቫክሲን በሽታው ከመጣ በኋላ ብቻ ስለሆነ ብዙ አይታወቅም። ስለዚህ ቆይተን ስቲል ነው የሚለው ሰው አለ ከሰዎች ውስጥም ካልሰዎች ጀምሮ። አንድ መናገርም ፈልገው ስፔሲፊክሊ የኮቪድ ቫክሲን ነው እንጂ በጣም አዲስ የሆነ የቫክሲን በጠቅላላ ስለ ኤምአርኤንኤ ቫክሲን ምንድነው ክትባቶች ከኦልሞስት ከአስር ሀያ ዓመት በላይ ጥናት የተደረገበት ነገር ነው። ለዚህም ነው ቶሎ እንዲወጣ የተደረገው ምክንያቱም ስፔሲፊክሊ እነኚህ ክትባቶች ላይ የነበረው ቴክኖሎጂ የሀያ ዓመት ቴክኖሎጂ ስለሆነ አዲስ አይደለም። ስለዚህ አንድ ሰውን በዛ ላይ ለመጠራጠር፣ ሁለተኛ ነገር ደግሞ ድሮ ቫክሲን እንግዲህ ፋስት በጣም ቶሎ የተሰራው ቫክሲን የሚባለው የዛሬ ቲንክ 50 ዓመት ውስጥ በአምስት ዓመት ስድስት ዓመት ውስጥ የወጣ ቫክሲኖች አሉ። እንግዲህ በዚህ 50-60 ዓመት ውስጥ ያለን ቴክኖሎጂ ያለን እውቀቶች ቫክሲኖቹ ቶሎ እንዲወጡና እንዲመረቱ የማድረግ ያህል ደርሷል። እንደምናውቀው እንግዲህ በ50-60 ዓመት ውስጥ ብዙ ነገር በሳይንስ የሚሆን በቴክኖሎጂም ረቀናል እንደ ዓለም ማለት ነው። እና ቫክሲንም ላይ እንግዲህ የድሮ የዛሬ 50-60 ዓመቱ የነበረው ሳይንስ ሳይሆን ያለን ከዛ የበለጠና ከዛም በጣም የተሻለ ነው። ስለዚህ ለዛ ነው ቫክሲን በአንድ ዓመት ውስጥ ሊወጣ የሚቻል ነው። ስለዚህ አንድ ሁለተኛ እንደሱ ሰው ቢያየው፣ ሶስተኛ ደግሞ አንዳንድ ህፃን ሰዎች ላይ ጉዳት እያመጣ ነው። ይሄ እንግዲህ ማን ሁላችንም አብዛኞቻችን እንግዲህ ክትባት ወስደናል። ኢትዮጵያ ውስጥ በማድረግም ወደ ውጭ ሀገር ወይ ትምህርት ቤት ለመግባት ምን ያደረግናቸው ነገሮች ናቸው። ስለዚህ ሁሉም አይነት ክትባት አንዳንድ ሰዎች ላይ ጉዳት ሊያመጣ ይችላል። ይሄ ግን ከአንድ ሺህ ሰው ቢከተብ ምናልባት አንድ ሰው ላይ ጉዳት ሊያደርስ ይችላል። ይህን ደግሞ አሜን ብሎ መቀበል ይሻላል። ምክንያቱም አንድ ሺህ ሰው ቫክስ ቢያዝ ኖር በክትባቱ ከዛ በላይ ሰው ነበር
የሚሆን። ኢትዮጵያ ውስጥ እንደምናውቀው በአንድ ክፍል ውስጥ ቢያንስ 50-40 በላይ ተማሪዎች ይኖራሉ እና ሁልጊዜም ደግሞ ምናልባት ደጅ ማስተማር የማይቻልባቸው ሁኔታዎችም ይኖራሉ። ብላክቦርድ አለ፣ መጻፍ አይመቹ ብዙ አግባቦች አሉ የማይመቹበት እና እስቲ በእነዚህ አይነት ሁኔታዎች ውስጥ ምን ማድረግ አለባቸው መምህራንና ተማሪዎች?
እንግዲህ ቫይረሱ በጣም ብዙ ሰው የሚበዛበት ቦታ እና ማየሩ ብዙ መንቀሳቀስ ቦታዎች ላይ ሊቆይ ይችላል። በሚቆይበት ጊዜ ደግሞ ብዙ ሰው በትንፋሽ ወር ደግሞ በሚነኩት እቃዎች ላይ በእጃቸው ከጠረጴዛ ላይ ከደብተር ላይ ከእስክሪብቶ እርሳስ ላይ ሊያስገቡት ይችላሉ ወደ አፋቸው ወደ አይናቸው እና እነዚህ ነገሮች ሊያብሳቸው ይችላል በሽታው መተላለፉ። ስለዚህ ቫይረሱ አንድ ቦታ ተቀምጦ ብዙ ሰዓት ቆይ ሊያደርግ የሚችለው ቬንቲሌሽን አየሩ እንዲቀሳቀስ ማድረግ ነው። ይህም መስኮት በመክፈት በጣም ከቫይረሱ የመተላለፍ ቻንሱን ይቀንሰዋል። ስለዚህ ሁሌ እንግዲህ ኤክስሬ ለማድረግ ይከብዳል። ሁሌ ማሳየው ግራፍ አለ። አንድ ሰው ማስክ በማድረጉ እንዳይተላለፍ የሚያረዳው የራሱ የሆነ ሚና አለው። ከዛ ውጭ ደግሞ ያ ሰው ማስኩን አፍንጫውን ግማሽ አድርጎ አፉን በሆነ ምክንያት አፉን ካልሸፈነ በዛ ሰዓት ቫይረሱ ከወጣ ደግሞ አንድ ቦታ እንዳይቀመጥ ደግሞ ሌላ ይህንን ነገር ደግሞ የሚቀንስበት ዘዴ መስኮት በመክፈት እና አየሩ እንዲንቀሳቀስ ማድረግ ነው፣ በንትን ማድረግ ነው። ስለዚህ የተለያዩ መከላከያ ሌየሮች አሉ ብዬ ነው የማስበው። ከማስኩ ከክትባቱ ከቬንቲሌሽኑ ከእጅ መታጠቡ ማስራቱና ሃንድ ሳኒታይዘር ሁሉንም አራቱንም ማድረግ ቢቻል በጣም ትልቅ የመከላከያ ያሉትን ሁሉንም ተጠቅመን በሽታው እንዳይተላለፍ ማድረግ እንችላለን። አራቱንም ማድረግ ካልተቻለ ሶስቱን ማድረግ ካልተቻለ ሁለቱን አተሚመም ደግሞ አንዱን ካረግን በሽታው እንዳይተላለፍና እንዳይሳፈር ማድረግ ቻንሳችን በጣም ይቀንሳል።
ዶክተር ጽዮን ፍሬው ከአሜሪካ ድምጽ ጋር ለነበራቸው ቆይታ እናመሰግናለን። አሁን ደግሞ እዚህ ጋር የሙዚቃ አፍታ እንውሰድና እንመለስ። ከዋሽንግተን ዲሲ ይቀጥላል። አሁን ደግሞ ኬኔዲ አባተ የሳምንቱን አጫጭር ስፖርት ዜናዎች ያሰማናል።
አትሌት ሰንበሬ ተፈሪ በ5 ኪሎ ሜትር የጎዳና ላይ ሩጫ አዲስ የዓለም ክብረ ወሰን አስመዘገበች። በጀርመን ሄርዞጌን አውራች በተካሄደ የ5 ኪሎ ሜትር የጎዳና ላይ ሩጫ 14 ደቂቃ ከ29 ሰከንድ በሆነ ሰዓት በመግባት አዲስ የዓለም ክብረ ወሰን ማስመዝገቧን የዓለም አትሌቲክስ አስታውቋል። አትሌት ሰንበሬ የርቀቱን ክብረ ወሰን በእጇ ያስገባቸው በርቀቱ በአትሌት ጆይስሊን ጄፕኮስ የተያዘውንና ገና በክብረ ወሰንነት ለመመዝገብ በሂደት ላይ የነበረውን 14 ደቂቃ ከ32 የሆነ ሰዓት በማሻሻል ነው። ስለ ውድድሩ አስተያየት የሰጠችው አትሌት ሰንበሬ ደስተኛ መሆኗን ገልጻ ከኦሎምፒክ በኋላ አዲስ የዓለም ክብረ ወሰን በእጄ እንደማስገባ አውቅ ነበር ብላለች። በውድድሩ ላይ የተሳተፉት ሌሎች ኢትዮጵያውያን አትሌቶች መልክናት ውዱ ሁለተኛ፣ ንግስቲ ሀፍቱ ደግሞ ሶስተኛ ወጥተዋል። በካፍ ቻምፒዮንስ ሊግ የቅድመ ማጣሪያ ጨዋታ ፋሲል ከነማ ከተጋጣሚው ጋር አቻ ሲለያይ ለኮንፌዴሬሽን ዋንጫ ቅድመ ማጣሪያ የተጫወተው ኢትዮጵያ ቡና ደግሞ ተሸንፏል። አምና የኢትዮጵያ ፕሪሚየር ሊግን ማሸነፉን ተከትሎ በካፍ ቻምፒዮንስ ሊግ ኢትዮጵያን በመወከል ለመጀመሪያ ጊዜ የተሳተፈው ፋሲል ከነማ በቅድመ ማጣሪያው የመጀመሪያ ጨዋታ በባህር ዳር ዓለም አቀፍ ስታዲየም የሱዳኑን አልሂላል ኦምዱርማንን አስተናግዶ በሁለት አቻ ውጤት ተለያይቷል። የአጼዎቹ ያሬድ ባየ 21ኛው ደቂቃ ላይ ኳስ በ ጁመንካቱን ተከትሎ በተገኘ የፍጹም ቅጣት ምት አልሂላል የመጀመሪያውን ጎል በማስቆጠር በዚሁ ውጤት የመጀመሪያው ጨዋታ አጋማሽ ተጠናቋል። ከረፍት መልስ አጼዎቹ ጫና ፈጥረው ለመጫወት ቢሞክሩም በመልሶ ማጥቃት የተሳካላቸው አልሂላሎች 54ኛው ደቂቃ ላይ ሁለተኛ ጎል በማግባት 2-0 መምራት ጀምረው ነበር። ከሁለተኛው ጎል በኋላ ጫና ውስጥ በመግባት በጥንቃቄ በማጥቃት መጫወት የጀመሩት አጼዎቹ 66ኛው ደቂቃ ላይ በበረከት ደስታ የመጀመሪያ ጎላቸውን አስቆጥረው በዚሁ በመነቃቃት 77ኛው ደቂቃ ላይ ከማዘን የተገኘውን ኳስ ኦኪኪ አስቆጥሮ አቻ መሆን ችለዋል። ለካፍ ኮንፌዴሬሽን ዋንጫ ወደ ዩጋንዳ አቅንቶ የቅድመ ማጣሪያ ጨዋታውን ከዩጋንዳ ገቢዎች ባለስልጣን ዩአርኤ ጋር ያደረገው ኢትዮጵያ ቡና ደግሞ 2-1 ተሸንፏል። የዩጋንዳው ዩአርኤ ክለብ 2 ጎሎችን ከረፍት በፊት ሲያስቆጥር ኢትዮጵያ ቡና ደግሞ ከረፍት መልስ 1 ጎል አስቆጥሮ ጨዋታው በዚሁ ውጤት ተጠናቋል። በዩኤስ ኦፕን የሜዳ ቴኒስ ግራንድ ስላም የነጠላ ውድድር ብሪታንያ ከ44 ዓመታት በኋላ ድል ቀናት። የ18 ዓመቷ ታዳጊ ብሪታንያዊት ኤማ ራዱካኑ የ19 ዓመቷን ካናዳዊት ተቀናቃኟን ሌይላ ፈርናንዴዝን በመርታት በነጠላ የሴቶች ውድድር የዩኤስ ኦፕን ሻምፒዮን ሆናለች። ራዱካኑ በኒውዮርክ የተካሄደውን የመጨረሻውን ግጥሚያ 6-4 እና 6-3 በሆነ ውጤት ነው ያሸነፈችው። ከዚህ ቀደም እንደ አውሮፓውያኑ በ1970 ሰባት የግራንድ ስላም አሸናፊ የሆነችው የመጨረሻዋ ብሪታንያዊት ቨርጂኒያ ዌድ ጨዋታውን በስፍራው ተገኝታ ከተከታተለች በኋላ ከኤማ ራዱካኑ ጋር ደስታዋን ተጋርታለች። ከ44 ዓመታት በኋላ የግራንድ ስላም የሜዳ ቴኒስ አሸናፊ በመሆን ታሪክ የሰራችው ብሪታንያዊቷ ራዱካኑ ድሏን የብሪታንያ መለያ ካለቻት ቨርጂኒያ ዌድ እና የብሪታንያ የቀድሞው ቁጥር 1 ቲም ሄንማን በተገኙበት በማጣጣሟ እጅግ መደሰቷንም ነው የገለጸችው። ራዱካኑ የዩናይትድ ስቴትስ ኦፕን የሜዳ ቴኒስ ሻምፒዮን በመሆኗ ደስታቸውን የገለጹት የብሪታንያ ንግስት ኤልሳቤጥ የእንኳን ደስ አለሽ መልእክት በደብዳቤ ልከውላታል። ውድድሩን በማሸነፏ 1.8 ሚሊዮን ፓውንድ ሽልማት የሚበረከትላት ኤማ ራዱካኑ ከዛሬ ጀምሮ የዓለም ቁጥር 23 የብሪታንያ ደግሞ ቁጥር 1 የሜዳ ቴኒስ ተጫዋችነት ክብርንም ተጎናጽፋለች። ለዛሬ መረጥንላችሁ ስፖርታዊ መረጃዎች እነዚሁ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለስፖርት ዘገባዎቹ እናመሰግናለን። አድማጮች፣ ማክሰኞ ምሽት የጋቢና ቤ መሰናዶን እዚህ ላይ ፈጸምን። አብራችሁን ስለቆያችሁ እያመሰገንን የምንሰናበት ከታችሁ ኤደን ገረመው በመስተንግዶ፣ ብርሃን ኃይሉ በቅንብሩ ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር እንዲሁም ከዋና አዘጋጁ ሰለሞን አባተ ጋር በመሆን ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሃሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ለዛሬው በዚህ ተሰናበትን። ደህና ደሩ።